Voice of America.
በቡራዩና በአካባቢው በተደራጁ ኃይሎች የተፈጸመ ነው በተባለ ጥቃት የተገደለው ሰው ቁጥር 23 መድረሱን የኦሮሚያ ፖሊስ ኮሚሽነር አስታውቀዋል። በአዲስ አበባና በአርባ ምንጭ ከተሞች ደግሞ ለተወጆች ፍትህ የሚጠይቁ ሰልፎች ተካሂደዋል። በተፈጠረው ግጭትም ህይወት መጥፋቱ ታውቋል። በተፈጠረው ሁኔታ ማዘናቸውን የገለጡት ጠቅላይ ሚኒስትር አብይ አህመድ በአጥፊዎቹ እንደሚጠየቁም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኮልናል።
የአዲስ አበባ አንዳንድ አካባቢዎችና ዋና ዋና መንገዶች የዛሬ ገጽታ ይሄ ነው። በማህበራዊ ሚዲያ የተጠራሩ ወጣቶች ቁጣቸውን የገለጹበት፣ ከጸጥታ ኃይሎች ጋር ጭምር ፍጥጫ ውስጥ የገቡበት አደባባይ የወጡበት ምክንያትም በቡራዩና አካባቢው የተከሰተውን ግድያና ዝርፊያ እንደዚሁም መፈናቀል ለማውገዝና ፍትህ ለመጠየቅ መሆኑን በመፈክሮችና በተለያዩ መንገዶች ገልጸዋል። ሰልፉን ተከትሎ ሁኔታዎች ከቁጥጥር ውጪ ወጡበት አጋጣሚ መፈጠሩን የገለጹት የፌደራል ፖሊስ ኮሚሽነር ዘይኑ ጀማል እርምጃ መወሰዱንም አስታውቀዋል። ተገቢ ባሉት የፖሊስ እርምጃም 5 ሰዎች መሞታቸውን ለሀገር ውስጥ የመገናኛ ብዙሃን አብራርተዋል።
አንዳንዶቹም ቦምብ ጭምር ይዘው ወጡበት ከነ ቦምባቸው እጅ ከፍንጅ እዛው በነበሩ ሰላማዊ ሰዎች ተጠቁሞ ፖሊስ ቢይዝ የቻለበት ሁኔታ እንዳለ ለመግለጽ እወዳለሁ። ከዛ ውጪም ለዝርፊያም በተለይ ወደ መርካቶ አካባቢ፣ ፒያሳ አካባቢ ለዝርፊያ የሚቃጡ በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ፣ የተወሰኑ ደግሞ በቡድን በመደራጀት ከሰልፈኞቹ ወጣ ብለው የጸጥታ ኃይሎች የያዙት መሳሪያ ጭምር ለመቀማት ጥረት ማድረግ ሳይሆን ከአንድ የጸጥታ ኃይል አንድ ጠመንጃ መንጠቃቸው፣ በዚህም ሳቢያ በአጠገብ የነበሩ የጸጥታ ኃይሎች የማያዳግም እርምጃ ወስዶ የተወሰኑ ሰዎች መሞታቸው እና ሌሎች ደግሞ የተወሰኑ መቁሰላቸው ነው። እንግዲህ ለማወቅ እስካሁን ድረስ ባለ መረጃ ለማወቅ የተቻለው 5 የሚሆኑ ሰዎች ላይ መሞታቸው።
በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጋሞ ጎፋ ዞን አርባ ምንጭ ከተማ እንደዚሁ ግጭትና ጉዳት ያስከተለ የተቃውሞ ሰልፍ ተካሂዷል። በቡራዩና አካባቢው ከሞቱት ከቆሰሉትና ከተፈናቀሉት ሰዎች አብዛኛዎቹ የጋሞ ብሔረሰብ ተወላጆች መሆናቸውን የጠቀሱት የብሔረሰቡ ባህላዊ መሪና ታዋቂ ፖለቲከኛ ከአውደምስቴ ጻራ የሰልፉ መነሻም ይሄው መሆኑን አብራርተዋል።
በኦሮሚያ ክልልና በአዲስ አበባ አካባቢ በተለይ ኦሮሚያ ልዩ ዞን የሚባለው አካባቢ እና በአዲስ አበባ ውስጥ በአምስት ወረዳዎች ከረጅም ጊዜ ጀምሮ ወደ አዲስ አበባ ከዚህ የሄዱት የጋሞ ብሔረሰብ ተወላጆች ይኖራሉ። በዛ አጋጣሚ ምክንያቱ ጠልቀን ወይም ቀርበን በማናውቅ ሁኔታ ካለፉት 3 ቀናት ጀምሮ ከኦሮሚያ በኩል የተወሰኑ ቡድኖች በመነሳት ቤትን በማፍረስ ቤት ውስጥ ያለውን ንብረት በመዝረፍ በልመናም ይሁን በሌላ መልክ ተደናግረው ለመከላከል የሞከሩትን ሰዎች በመግደል ህጻናትም ሴቶችም ተጎድተዋል ነው የሚባለው። አደጋ ደርሶባቸው ነበር። በዛ ምክንያት ይህ የጋሞ ጎፋ ክፍለ ሀገር የጋሞ ክፍለ ሀገር ተወላጆች ናቸው። ከዚህ ነው የሄዱት እና ይህ ብሔረሰብ ይህን ድርጊት በመቃወም በማውገዝ በሰላማዊ ሰልፍ መልክ ለመግለጽ ለዛሬ ቀጠሮ ይዞ ተነሳስቶ ነበረ።
የተወሰኑ ወጣቶች ግን ከሰልፉ ዓላማ ውጪ ከኦሮሚያ ክልል ጋር በተያያዙ ባንኮች ላይ ጥቃት ሊፈጽሙ መሞከራቸውንና በባህላዊ ልመና ማቆማቸውንም አቶ ደምስ ያስታውሰዋል። በከተማዋ በሚገኘውና የአትሌት ኃይሌ ገብረስላሴ ንብረት በሆነው ኃይሌ ሪዞርት ላይ ጥቃት ለማድረስ የተሞከረው ሙከራ ግን ወደ ግጭት ማምራቱን፣ ሰዎችም መጎዳታቸውን ተናግረዋል። አቶ ደምስ
ሰዎችም ፖሊስን ጥሰው የፈለጉትን አደጋ ለማድረስ በቤቱ ላይ ሞክረዋል እና በዚህ መሀል ላይ ተኩስ ነበረና 7 ሰዎች ቆስለው ሆስፒታል ገብተዋል። ከነሱ 7 ውስጥ 5 ቀላል ጉዳት ስለደረሰ ሕክምና እየወሰዱ ነው። 2 ሰዎች ጥይት ሰውነታቸው አካላቸው ውስጥ ሰርጓል እና ኦፕራሽን እናደርጋለን የሚል ከሆስፒታሉ አስተዳዳሪ ሰምቼ ነበረ። እንግዲህ አሁን እነሱ ይሞቱ አላውቅም፣ 2 ሰዎች ሞተዋል። አስከሬናቸው ወደ ወረዳ እየተገኘ ነው የሚባለው። እንግዲህ ከሰባቱ ሁለቱ ከመጡ ሶስቱ ህክምና ላይ ናቸው።
ሁለቱ ሞተዋል ግን ተረጋግጧል። አሁን ሁለቱ ሞተዋል ያሉኝ?
አዎ ሞተዋል የሚል ነው የደረሰኝ።
ታቡራዩና አካባቢው በነጻው ዜጎች ላይ በተፈጸመው ግድያ እንደዚሁም በደረሰው የአካል ጉዳትና ስደት ማዘናቸውን የገለጹት የደቡብ ክልል ገዢ ፓርቲ በሄደድ ሊቀመንበርና የህዝብ ተወካዮች ምክር ቤት አፈ ጉባኤ ሙፈሪያት ካሚል ናቸው። ተጨማሪ ጉዳት ከመያደርስ አካሄድ መጠንቀቅ እንደሚያስፈልግ ገና አሳስበዋል።
ህብረተሰቡ የትኛውንም ህብረተሰብ የሚወክል ጥቃት ባለመሆኑ ተረጋግቶ ችግሩን የፈጸሙ አካላት ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥል በያሉበት ጥቃቱን ማውገዝ ተገቢ ቢሆንም እርምጃው ተጠናክሮ እንዲቀጥል መጠየቃቸው ተገቢ ቢሆንም ከዛ ያለፈ ተጨማሪ ጉዳት እንዳይኖር ኃላፊነት በተመላበት መንገድ በትግስት የሚጠባበቁበት ሁኔታም እንዲኖር በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ።
በኦሮሚያ ልዩ ዞን ቡራዩ ከተማ ለኮ አካባቢ እንደሚኖሩ የገለጹትና በጥቃቱ ምክንያት የተሰደዱት የሁለት ልጆች አባት እንደሚሉት ጥቃቱ የተፈጸመው ከቀዳሚው የኦነግ አመራሮች አቀባበር ስነ ስርዓት በፊት ጀምሮ ነው።
ቡራዩ ላይ ልክ ከላይ ቡራዩ ከተማ ማርያም ጀርባ ላይ ስጋቢ በላይ በኩል ይባላል። ከዛ ጀምሮ ከተጀምሮ በቃ ማታ ገብቶ ነገር የቀጠለ አስኮ ደረሰ። እኛም ስራ ቤት አካባቢ ደረሰ። እኛም ስራ ቆመን ከዛ ወደ ቤት መግባትና ማውጣት አልቻልንም። መስሪያ ቤት ላይ ተደብቀን ያሽን ካናሳለፈን ሐሙስ ቀጠለ። በጣም ጧት በቃ ቶክስ ነበር። እነሱ ታጥቋል።
በቡራዩ የተፈጸመውን ጥቃት አዲስ አበባ ፓስተር አካባቢ ከባንዲራ ጋር በተያያዘ የተፈጠረው ግጭት ተከታይ አድርገው የሚመለከቱ አሉ። ከቀያቸው ተሰደው አስኮ አካባቢ በፊታውራሪ ሀብተ ጊዮርጊስ ትምህርት ቤት ተጠልለው የሚገኙት አቶ ተፈራ ተስፋዬ ግን በዚህ አይስማሙም።
የተገናኘ አይደለም። ከባንዲራ ጋር ምንም አያገናኝ። ባንዲራ ቢሆን ነው እኛ ለባንዲራው ያንስላት ሰባ አልወጣን። እኛ ከነሱ ጋር ነበር ያለ አናቅምኛ። ለባንዲራ ጉዳይ አይደለም። አንደኛ ንብረት ፍለጋ ነው፣ ሁለተኛ ደግሞ እዛ ክልል መኖር የለባቸው። አሁን በአሁኑ ሰዓት አስኮ የሚባል አካባቢ ቡታራዊ ቢንባለ ትምህርት ቤት ውስጥ እና መድኃኒዓለም ደረጃ አንድ ትምህርት ቤት ውስጥ እና ሁለተኛ ደረጃ አንድ ውስጥ ደረጃ ሁለት ውስጥ ከዛ ነው ተገለሰፍሮ ያለው ህዝቡ። እንደገና ቃሌ በድንኳን ደግሞ ቃሌ እንደገና በድንኳን ነው እንደማ ያለ።
በቡራዩና አካባቢው በተፈጸመው ጥቃት የተገደሉ ዜጎች ቁጥር 23 መሆኑን የገለጹት የኦሮሚያ ፖሊስ ኮሚሽነር አለማየሁ እጅጉ የቆሰሉም ስላሉ ቁጥሩ ሊጨምር እንደሚችል ጠቅሰዋል። ወንጀለኞቹም ማንንም የማይወክሉ ኃይሎች ናቸው ብለዋል።
ምንም አይነት ምክንያት በሌላቸው ዘራፊዎች የተደራጀ የዘራ ቡድን ተደራጅቶ በየሰፈሩ የሰው ህይወትን ያጠፉበት ሁኔታ፣ ንብረትን ያወደሙበት ሁኔታ ነው ያለው። ይሄኛው ከኋላ ምንድን ነው ያለው ምለው በምርመራ ከተረጋገጠ በኋላ ግልጽ የምደረግ ቢሆንም ሆን ተብሎ ማንንም የማይወክሉ የሰው ህይወትን ያጠፉ ቡድኖች ናቸው። ህዝቡም እዛ አካባቢ ያለውም ህዝብ ይሄን የሚኮነን የተፈናቀሉትን መልሶ ለማቋቋም አሁንም ከፍተኛ ጥረት የሚያደርግና የተደረገውንም ድርጊት እያወገዘ ያለበት ሁኔታ ስላለ ድርጊት የተደራጁ አረመኔ ስራ ተፈጽሞ የነበሩት ቡድኖች ናቸው እስካሁን ባለ ነው።
የት በቁጥጥር ስር የዋሉ አሉ? ለምሳሌ
እስካሁን ወደ 200 ሰው ነው በቁጥጥር ስር የዋለው።
የተለያዩ አስተያየቶች በተለያየ መንገድ እየተሰጡ ነው። ለምሳሌ ዛሬ በአርባ ምንጭ ከተማ ሰላማዊ ሰልፍ ነበረ። እዛ አካባቢ ያሉ አስተያየት ሰጪዎች ፖሊስ በጊዜው አልደረሰም፣ አብዛኛዎቹ የተጠቁት የጋሞ ብሔረሰብ ተወላጆች ናቸው፣ ፖሊስ በጊዜ ሊደርስላቸውና ሊከላከልላቸው አልቻለም፣ ኃላፊነቱን አልተወጣም የሚል ቅሬታ ያንጸባርቃሉ። በሌሎችም ሰዎች ይህ የተንጸባረቀ ነው። እንደዚህ አይነቱ አስተያየት ምንድን ነው የእናንተ ምላሽ?
እንግዲህ ቡራዩ በአንነት የሰፈሩበት አካባቢ ሁሉም ቦታ መኪና የማይገባበት የተለያየ ቦታ ጥፋት ያለውና በፍጥነት ለመድረስ የሚችበት ሁኔታ ነው ያለው። እነኚህ የተደራጁት ነፍስ ነጠፉ ግሩፖች ደግሞ ይሄንን መከታ በማድረግ በየሰፈሩ ተደራጅተው ባሉ ጥቆማ በሚመጣበት ሰዓት በመኪናም ሄዶ እንደገና በእግር ወደዛ ቦታ ሲደረስ የመሰወር ሁኔታዎች አሉ። ጥቃቱ ወደ ከፋና እንደ ሰፋ ሁኔታ ተጅቷል። ከዛ ውጭ ግን ሌሊትም ችግር ከተፈጠረ በኋላ ኃይልን በመጨመር የተቻለውን ያህል ያደረገበት ሁኔታ ነው። ቀድሞውኑ በየቦታ በየመንደሩ ፖሊስ ለመመደብ ኃይል ችግሮች ይኖራሉ። አሁን ግን ችግሩን መሰረት በማድረግ እስከሚረጋጉና ወደ ቦታ እስከሚመለሱ ከተለያዩ ቦታ ኃይል ጨምረን ወደዛ እንድመለስ የማድረግ ነው። ከዛ
በግለሰብ ደረጃ ቸልተኝነት ያሳዩ የፖሊስ አባላት ካሉ ግን ተጠያቂ ይሆናሉ ብለዋል የፖሊስ ኮሚሽነሩ። የፌደራል ፖሊስ ኮሚሽነር ዘይኑ ጀማል በበኩላቸው በቡራዩና ባንዳንድ አዲስ አበባ አካባቢዎች የተፈጸመው ወንጀል በፖለቲካ ድርጅቶች ስም የተቀነባበረ መሆኑን ለሀገር ውስጥ የመገናኛ ብዙሃን ገልጸዋል።
ወንጀሉ በደንብ የታቀደና ሁለት ዋና ዋና ክብ የሚባሉ ድርጅቶች ስም ፖለቲካ ድርጅቶች ስም የተቀነባበረ ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው። ይሄን እቅድ ታች ያሉ የጸጥታ መዋቅሮች ሊያውቁት ይችሉ ነበር ወይ? ቀድመው ሊደርስበት ይችሉ ነበር ወይ? ሌላ ጉዳይ ሆኖ ነቅቶ በአካባቢያቸው በየቀበሌው ህብረተሰቡን አስተባብረው ነቅተው የጸጥታ ችግሮችን ከመመከት አንጻር ኃላፊነት መውጣት ያለባቸው ኃላፊነት አለ፣ መውሰድ ያለባቸው ኃላፊነት አለ። ስለዚህ ከዚህ አንጻር የተወሰኑ ክፍተቶች ነበሩ።
ወንጀሉ በየትኞቹ የፖለቲካ ድርጅቶች ስም እንደተቀነባበረ ግን ኮሚሽነሩ አልጠቀሱም። ከቡራዩ በተጨማሪ በአዲስ አበባም ከ300 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ግን ኮሚሽነሩ አመልክተዋል። በንጹሃን ዜጎች ሞትና በደረሰው የአካል ጉዳት ማዘናቸውን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሟቾቹ ቤተሰቦች መጽናናትን ተመኝተዋል። መንግስት ጉዳዩን አጣርቶ እርምጃ እንደሚወስድም አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። Thank you.